ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ከነስተልኝ እንደምን አመሻችሁ ጓድማችቻችን። ዛሬ ረቡዕ መጋቢት 27 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ሪዘርቮች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ መጋቢት 27 ቀን 1219 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ከተመሰረተበት ጊዜ አንስቶ አምባገነኖችን፣ ገንጣዮችንና ጸረ ኢትዮጵያ የውጭ ኃይላትን በሚቻለው ሁሉ ሲታገል መቆየቱን ለሁሉም የፖለቲካን ሀሁ ለሚያውቁ ግልጽ ነው። ትግል ሳይቋረጥ እንዲሄድ መፈክሮች ያስፈልጉታል። በ50 ዓመታት ትግሉ ኢህአፓ መፈክሮቹን እያደሰ ወቅታዊ እያደረገ ህዝብን አታግሏል። ገዛዞቹ መፈክሮቹን መንጠቅ የመከሩባቸው ሁኔታዎች በሰፊው ተከስተዋል። ብዙ በተቃዋሚነት እንንቀሳቀሳለን የሚሉ ድርጅቶች እንኳን በመፈክር ሊያታገሉ ይህ ነው የሚባል የፖለቲካ ፕሮግራም እንኳን የላቸው። ሁሌም በአገዛዞቹ የምርጫ ድራማ ተሳትፈው በቴሌቪዥን መስኮት የሚቀርቡበትን የ15 ደቂቃ ዝና ብቻ የሚፈልጉ እንጂ ለውጥና ዴሞክራሲ ጉዳያቸውም አይደል። የምርጫው ድራማ ሲደርስ ከየተደበቁበት ስርቻ እየመጡ ሲርመሰመሱና ህዝብን ሲያወናብዱ ነው መኖራቸውም የሚታወቀው። በዛሬ ዝግጅታችን ፍኖተ ዴሞክራሲ በሳተላይት መተላለፍ የጀመረ ሰሞን ከ6 ዓመታት በፊት በሐምሌና ነሐሴ ወራት ተላልፈው የነበሩ በወቅቱ የነበረውን የወያኔ አገዛዝ ማንነት የሚያጋልጡ ወያኔ መጥፊያው መድረሱን የሚተነብዩና ህዝብ ተባብሮ በአንድነት እንዲታገል የሚቀሰቅሱ ጽሑፎችን በየተራ እናቀርባለን። ትንታኔዎቹ በተግባር የምንታገል ለመሆናችን ሕያው ምስክሮች ናቸው። በቅድሚያ ግን ዜናና የዕለቱን ሐተታ እናሰማለን።
የትውልድ ሀገራዊ አደራ የተቀበለው የአማራ ህዝባዊ ኃይልን ነበልባል ክንዱን በልጥ ሲታሰር ዝም ማለት እንደማይገባው ተገለጸ። በአማራ ህዝብ ጥላቻ የሰከረውና 24 ሰዓት ሊያጠፋው የማይቆፍረው ጉድጓድና በየደቂቃው የማይሞክረው ነገር የሌለው ኮሎኔሉ እና ንጹሃንን በማንነታቸው በማፈናቀልና በመጨፍጨፍ በደም የተጨማለቀው ኦዴድ በአማራ ህዝብ ላይ በይፋ ጦርነት አውጇል። ይህ ህዝብ በሁሉም መንገድ በተደጋጋሚ እየወጉት እንደሆነ እያየ አይኑ የተጋረደው እጁ የታሰረው እግሩ የማይራመደው ለምንድን ነው? መራራውን ትግል የሚጋፈጠው ስመቸ ነው ወይስ በእጅ ያለውን ተበልቶ አንጠፍጥፎ ባዶ እጅን እስኪቀር እየጠበቀ ነው የሚለው ትልቅ ጥያቄ ሆኗል። ትግሉን በጀመረ ቀን በማግስቱ ጽንፈኛው ኦነግ ኦዴድ ብልጽግና የሚደበቅበት እንደሚያጣ ጥርጥር የለውም። ካልሆነ የአማራ ህዝብ በዝምታ ውስጥ እየተዋከበ በታሪክ አልባ ልፍስፍሶች ይዋጣል። የአማራ ህዝብ ህልውና ጠበቃ ሆኖ መቆም እንደ ሽብር እንዲቆጠር ያደረገው የህዝቡ የሁል ጊዜ መቆሚያ የሌለው ዝምታ መሆኑም ግልጽ ነው። ባህር ዳር ላይ የኖረ የበርካታ ህዝባዊ ኃይሎችን መታሰር የማያውቅ ራስ ወዳድም አይጠፋም። ነቅታችሁ ህዝብን የምታነቁ ሀገር ወዳድ ኢትዮጵያውያን ጥቂቶች ብቻ መከራ እየተቀበሉ ጥቂቶች ሶፋና አልጋ እያማረጡ የሚያንኮራፉበት ሁኔታ በዙሪያችሁ ሲገጥማችሁ የፍኝት ልጅ በሉት። ከሁሉም በላይ የአማራ ህዝብ ጥላት እንደ አንተ አይነቱ ነው ብላችሁ የሀገር ፍቅርን በደንብ አስተምራችሁ አደራጁ። እሱ ጥቂቶች ተማግደው በሌሎች መስዋዕትነት ጀርባ ተደብቆ ነጻነት ቤቱ ድረስ መጥቶ ምቾትንና እንቅልፉን በሌሎች ደምና አጥንት በተከሰከሰ አፈር ላይ አልጋውን አንጥፎ ምቾቱን ማስቀጠል ነው የመጨረሻ ህልሙ። አሊያም እንደ ባዕድን ተልከስክሶ ተልኮ መኖር ነው። አካባቢያችሁ ያለን ሁሉ ያለ እረፍት በማንቃት እንዳይቆጫችሁ የድርሻችሁን ተወጡ። እየመጣ ያለው በአገራችን ብቻ ሳይሆን በዓለም ሁሉ የመጀመሪያ ታሪካዊ የሰፊ ህዝብ የመጥፋት የልቅት ታሪክ ነው። በአካባቢ ህዝባዊ አደረጃጀት ግባ። ራስህን በትጥቅ ትግል አበልጽግ። በህቡ ተንቀሳቀስ። ጸረ ህዝቦቹን ገርስሰ ከስልጣን ማማ ላይ አውረድ። ሀገር የታደገን ኃይል ትጥቅ ለማስፈታት መሞከር ተቀባይነት የሌለው መሆኑ ተገለጸ። አሸባሪ ወያኔና ኦነግ ትጥቅ ሳይፈቱ ሀገር ያዳነ ልዩ ኃይል ትጥቅ ይፍታ ማለት በህዝብ ላይ ጦርነት ከማወጅና ክህደት ከመፈጸም አይተናነስም። አሁን ላይ ድርድር በሚል ረብ የለሽ ምክንያት ወያኔ ትጥቅ እንዳይፈታ ያደረገው አገዛዙ መሆኑ ታውቋል። በዚህም ለወያኔ ደህንነት ብለው ወንጀለኛውን ታጣቂ ቡድን እንዳይፈታ አድርገዋል። ከዚህ በተጨማሪም ሱዳን ያለው ወያኔ ኃይልም ትጥቁን እንዳይፈታ ሽፋን እየተደረገለት ነው። የዚህ ዓላማም ህዝብን ለማስጠቃት ለማስወረር የሚደረግ ዝግጅት እንደሆነ በርካቶች ሲናገሩ ተደምጧል። ከአውሮፓና አሜሪካ ሄደው ሰሞኑን ሱዳን ያለው የወያኔ ኃይል ጋር ስብሰባ ያደረጉት ሰዎች ጊዜያዊ አስተዳደሩ ወልቃይትን በኃይል አስመልሳለሁ እንዳላቸው በመግለጽ ለወልቃይት እንዘጋጅ የሚል ቅስቀሳና ተነስ የሚል አዋጅ አድርገዋል። በተያያዘ እነ አዲሱ አረጋ የዘር ፍጅት ታውጀዋል። ይህን የዘር ፍጅት የሚፈጽሙት ደግሞ በኦነግ አስመስለው በሚያስተማሩት የኦሮሞ ልዩ ኃይል መሆኑ የአደባባይ ሀቅ እየሆነ መጥተዋል። በስምምነቱ መሰረት ትግራይን ይይዛል የተባለው መከላከያ ሰራዊት ከትግራይ ብቻ ሳይሆን ከትግራይ አዋሳኞችም ለቆ ወጥቷል። በዚያ አካባቢ የሚኖረው ህዝብ በወያኔ የዘር ፍጅት ሲፈጸምበት የኖረና አሁንም እድል ቢያገኝ ሊበቀለው አሰፍስፏል። በዚህ ሁኔታ ልዩ ኃይል ትጥቅ ይፍታ ማለት ህዝብን ለዘር ፍጅት ማመቻቸት እንደሆነ በግልጽ ታውቆ ውግዘት ሊያስተናግድ ይገባዋል። በአንገር ጉትን የሚኖረው የእስልምና እምነት ተከታዮች በከተማው የተጣለው ገደብ ፍትሐዊነት የጎደለ ነው ሲሉ ኮንነዋል። በጊዳ አያና ወረዳ አንገር ጉትን ከተማ የሰዓት እላፊ ገደብ የተጣለው በከተማዋ አስጊ ሁኔታ ስላለው በማለት አፈና መደረጉ ተገልጿል። በዚህም ከመጋቢት 26 2015 ዓ.ም ጀምሮ ያልተወሰነ ጊዜ ከምሽቱ 2 ሰዓት ጀምሮ እስከ ንጋት 12 ሰዓት ድረስ የሰዓት እላፊ ገደብ ተላልፏል። ይህን ገደብ ተላልፎ የተገኘ ማንኛውም ግለሰብ እንደሚጨፈጨፍ መልእክት በድምጽ ማጉያም ሲለፈፍ ነበር። ከምሽቱ 2 ሰዓት ጀምሮ እስከ 4 ሰዓት ድረስ በመስጊድ መቆየት ግድ እንደሚልም ተመላክቷል። የሰዓት እላፊ ገደቡ ሙስሊሞች የሮመዳንን ጾም መስጊድ ሄደው በነጻነት እንዳይሰግዱ ለማድረግ ያለመ ነው በሚል ስርዓቱን ሙሉ በሙሉ ተቃውመዋል። አገዛዙ ለጎዳና ህፃናትና ወጣቶች ተገቢውን ጥበቃ አላደረገም በሚል ክስ ቀረበበት። ከዚህ በፊት በተሰራ ጥናት በመዲናዋ ወደ 66575 የሚጠጉ የጎዳና ተዳዳሪዎች እንደሚገኙ፣ ከዚህ ቁጥር ውስጥ 85 በመቶ የሚሆኑት ከ10 እስከ 40 ዓመት የእድሜ ክልል ውስጥ ያሉ መሆናቸው፣ ይህ ቁጥርም በ10 ዓመት ጊዜ ውስጥ ወደ 100 ሺህ ሊያድግ እንደሚችል ተመላክቷል። የችግሩ መንስኤ በርካታ ቢሆንም አገዛዙ ችግሩን ለመፍታት ግዴታውን አልተወጣም የሚል ክስም ቀርቦበታል። ክሱን ያቀረበውም የህግ ባለሙያዎች ለሰብአዊ መብቶች የተሰኘው ድርጅት ሲሆን በአዲስ አበባ ጎዳና ላይ በሚኖሩ ዜጎች በተለይ ህፃናት ላይ የሚደርሱ የሰብአዊ መብት ጥሰቶችን ለማስጠበቅ ያለመ መሆኑ ተጠቅሷል። ክሱን በተመለከተ በተሰጠው ማብራሪያ ቁጥራቸው ከ60 እስከ 70 ሺህ የሚደርሱ የጎዳና ተዳዳሪዎች አዲስ አበባ ውስጥ ሰፊ የሆነ ማህበራዊ ቀውስ ነው ያለው። ይህም ለማንም ግልጽ ነው። በዚያ ላይ ኦህዴድ እያፈናቀለ ከመሀል ከተማ በማስወጣት ይባስ ብሎ ህይወታቸው እንዲዘበራረቅ ተደርጓል። በህገ መንግስቱ አንቀጽ 36 የተቀመጠውን እንዲሁም በተለያዩ አዋጆች መሰረት ኃላፊነቱን እየተወጣ እንዳልሆነም ተገልጿል። ስለ ክሱ ጭብጥ ሲያስረዱም አገዛዙ ይህንን ቀውስ ለመፍታት በቂ አደረጃጀትም ይሁን ፋይናንስ አሰራርም የለውም። የእኛ ትልቁ መከራከሪያችን ጥያቄው በጀት መድቦ እንዲያድርግ ብቻ ሳይሆን የስርዓቱ አሰራር ቁመና በአጠቃላይ የጎዳና ተዳዳሪዎችን ችግር በሚፈታ መልኩ የተቀመረ አይደለም። ይህንን ነው ለፍርድ ቤት ለማስረዳት እየሞከርን ያለ ነው ሲሉም አስረድተዋል። ህፃናትን በዚህ ሁኔታ መተው ከፍተኛ የሆነ የሰብአዊ መብት ጥሰት መፈጸም ነው የሚሉት ወቅታዊ የሆኑ ችግሮችን ለመፍታት ካልሆነ በስተቀር አገዛዙ ችግሩን በዘላቂነት ለመፍታት የአደረጃጀትም የአሰራርም የፖሊሲ ማዕቀፍም የለውም። በዚህ ደረጃ ነው ትኩረት እንዲሰጡ የምንፈልገውም ሲሉ አክለዋል። ከዚህ በተጨማሪም ትልልቅ ስብሰባዎች ሲኖሩ ህፃናትን አንድ ቦታ ማጎር በፍጹም ህገወጥ ነው። ፍርድ ቤቱ ይህንን ያገዛዙ አሰራርና እርምጃ በፍጹም ህገወጥ እንደሆነ ውሳኔ እንዲሰጥበትና ሙሉ በሙሉ እንዲኮንነውም እንጠይቃለን ብለዋል። ይህንን ክስ ለመመስረት ጥናትም ተደርጓል ያሉት እነዚህ ባለሙያዎቹ ክሱ ምን ደረጃ ላይ ይገኛል ለሚለው ጥያቄም ክስ የቀረበባቸው የመንግስት ተቋማት መጥሪያ ደርሷቸዋል ምላሽም እየጠበቅን ነው ብለዋል። የክስ ሂደቱ ስለሚመለከተው ስልት ማህበሩ አሁን የተከተለው ያለው ስልታው የፍርድ ቤት ሙግት የምንለው ዘዴ መሆኑን ባለሙያው ገልጿል። ይህ የመብት ጥያቄም ለመፍታት ብቻ ሳይሆን ማህበራዊ ቀውሶች ሲኖሩ እነዛን እንዴት በህግ ማዕቀፍ ለመፍታት እንደሚያገዝ ተቆመዋል። ዜጎች ደግሞ መብታችን ተነክቷል ሲሉ የሚከሱት በዋናነት ያገዛዙንና ተቋማቶቹን ሲሆን ህገ መንግስቱም የህግ ማዕቀፎችንም ይህንን ይፈቅዳሉ። ፍርድ ቤቶቹ እዚህ ላይ ብዙ ደፍሮ ያለመወሰን እጥጥም አለ ግን ቀስ እያለ የህግ ግንዛቤ እየሰፋ ሲሄድ ይሸሻላል ብለን ነው የምናስበው ሲሉ አስረድተዋል። ዜናው በዚያ በቃ።
ጋቢት 27 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ህዝብ ባልዋለበት ቅራኔ ለቀማ የማንኛውም ህብረተሰብ ሂደት ቅራኔ ያዘለውን ያመጣውን ለውጥ የሚመለከት ነው። በቂ ቅራኔዎች እያሉ ፈጠራ ሁሉና ቅራኔ ቀፍቅፎ ህብረተሰቡን ህዝቡን ማተራመስ ግን ይቅር ሊባል የማይችል ጥፋት ነው። ወያኔ ለምሳሌ የብሔር ጭቆና በሸዋ አማራ በተለይና በአማራው በአጠቃላይ ደረሰብኝ ብሎ የፈጠረው ልቦለድ አሰቃቂ አንደምታን አስከትሎ ይኸው እስከዛሬ ለብዙ ሺዎች እልቂትና ለሀገር ከፍተኛ ጉዳት ምክንያት ሆኗል። የኦሮሞ ህዝብ በባላባታዊው ስርዓት ቢበደልም ኢትዮጵያዊ አይደለሁም ሲል ያልተደመጠ ሲሆን ኦነግ የሚባል ከይሲ ስብስብ ግን ባዕድነን ፖለቲካን በግብጽም በሶማሊያም በሳውዲም አበራታችነት አንግቦና አመታትን ፈሽቶ እነ ኮሎኔሉንም ፈቃፍቆ ይኸው ኢትዮጵያን የጥፋትና የመከራው ድማ አድርጓታል። የትግራይ ሆነ የኦሮሞ ተወላጆች ያገራችን ገዢ መደብ አካል ሆነው የቆዩ ሲሆኑ ኦነግም ከመጣው አውሪ አገዛዝ ደርግ ተባለ ወያኔ ሰምሮ በስልጣን ፍርፋሪ ተካፋይነት ሲቆሽሽም የታየ ነው። በአንጻሩ ኢሃፓ ለህዝብ የቀባውን ቃል ኪዳን ሳይረክስ ለስልጣን ሲል ላምባገነኖች ሳይጎነበስ የሁሉንም ህዝብ የኢትዮጵያን ጥቅም እንዳስቀደመ ከፍተኛ መስዋዕትነትን ከፍሎ ግማሽ ምዕት ዓመት በላይ እነሆ ታግሏል። ኮሎኔሉና ጭፍሮቹ የሚገፉት ፖለቲካ የኦሮሞ ህዝብ ፖለቲካና ፍላጎት አይደለም። ወያኔ በ27 ዓመት የጥበት ፖለቲካ የትግራይ ህዝብ ከሌላው ሊለያይ ይሞክራል። የነ ኮሎኔሉም ኦህዴድ የዚህ ከይሲ አውቶቡስ ተሳፋሪ ሆኖ 27 አመት ከተጓዘ በኋላ ዛሬ ራሱን ብልጽግናና ተረኛ ብሎ ግደይን በባይሳ ተክቶ ጽንፈኛ ዘረኝነትን አስፍኖ ኢትዮጵያን በኦሮሚያ ሊተካ እየጣረና ደም እያፈሰሰም ነው። ህዝብንም በብዛት እየፈጀ ነው። ለባዕዳንም ፍጹም ሎሌ ሆኖ ለአረብም ለአሜሪካም ኩሩ አገራችንን ቱርክባይ የምሸሽ ነኝ ወይ ስትል የነበረችውንና ለጥቁር ህዝብ ሁሉ አርአያ የሆነውን የአድዋ ድል ያስገኘችውን ኢትዮጵያችንን ለባዕድ ተገዢ አድርጎ ለከፋ ውርደትና ጥፋትም ዳርጓታል። የኢትዮጵያ ህዝብ በጋራ አገሩን ያስከበረና የውጭ ወራሪዎችን ድባቅ የመታ እንጂ በጋራ አልኖርም ያለ ህዝብ አልነበረም። ህዝቡ በጋራ ሊኖር አይችልም መገነጣጠል አለበት ብሎ በመራ ግብር ያሰፈሩና ኢትዮጵያ ያለውን ኢሃፓን ትምክህተኛና አባይ ኢትዮጵያ ጣላታችን ብለው ሊወጉት የተነሱት ጠባቦቹና ገንጣዮቹ ናቸው። የዛሬውም የኮሎኔሉና ጠባቦች ስምሪት የማንንም ህዝብ ፍላጎት አንጸባርቀም የባዕዳን ዋና ጸረ ኢትዮጵያዎች ፍላጎት ግን ነው። የዚህ አለፈልን የምንለው ለውጥ መጣ ብለን የምንፈነድቅበት ቅንጣትም ምክንያት አተናል ዘመቻ አካል ሆነው በይፋም በህቡም የተሰለፉት ከርሶ አደሮች ማንነታቸው ሚስጥር አይደለም። የህዝብ ትጥቅ ይፍታ ጠበቆች ሆነው በሰላምና ህግ መከበር ሽፋን እነማን እንደሆኑ ሁሉም ያውቃል። ኮሎኔሉና ቡድኑ ለስልጣን ከበቆ ጊዜ ጀምሮ ኢትዮጵያ ለባሰ አደጋ ተጋልጣ የህዝቡ ስቃይ ተበራክቶ ዋይ ዋይ ታው ጠንክሮ የወላጆች ሰቆቃ የቀን ተሌት ሆኖ ሃይማኖት ራሱ አስጠጥቶ ማንነት ለፍጅት ዳርጎ ነገ የሚፈራበትን ሁኔታ አባብሶ አድህነን ካፋል ጠፋ ብሎ ያለበት ነው። ያተረፍነው ደግ ነገር መጣልን ያልነው ተጨባጭ ለውጥ የአገራችንን ሁኔታ ዛሬን ከነገ አጣምረን ስንቃኘው እሰየው የሚያሰኘን ምንም የለም። የኮሎኔሉ አገዛዝ የእርግማን አመታት ሰቆቃ ነው። በሁለገብ ትግል ኮሎኔሉም ወዳጁ ወያኔም መወገድ እንዳለባቸው ግልጽ ነው። ዘረኞቹ በህዝብ ላይ ቀደምም የተባበሩ ሆነው ወያኔም የኮሎኔሉም ሸኔ ህዝብን በያቅጣጫው ሲገድሉት ሲያጠቁት ነበር። አገር ወዳዶች ወደ እስር ተወርውረው ህዝብን የፈጁት ወያኔዎች በአዲስ አበባ በሸራተን ተጋብዘው በፈለጉት የፈለጉትን አግኝተው አማራውና ኢትዮጵያ ላይ በጋራ አሲረው ለጥፋት ተስማምተው ሄደዋል። ከዝንጀሮ ቆንጆ ማን ይመራርጡ የተባለው ከጥንስሱ ትክክል ነው። ቀልቀሎ ስልቻ ወያኔ ኮሎኔሉ ሸኔ ኦነግ ብልጽግና ወያኔ ኦዴፓ ያው ናቸው። ይህን ተገንዝበን ምን ማድረግ አለብን ስንል ግልጽ ሆነው ጫና ተሰጥቷቸው በሥራ ማዋል የሚገባን የሚከተሉት ናቸው። በተጨባጭ ሁኔታ የህዝብ ኃይሎች በምንም ሁኔታ ትጥቅ መፍታት የለባቸውም። የህዝብ ኃይል አንድነቱን ማስጠቃት ማላላት የለበትም። መደራጀት ደግሞ ቁልፍ መሆኑን ሊያዘናጉን አይገባም። የትግላችን ጣራቶች ወያኔም የኮሎኔሉ ማገዛዝ ናቸው። ጸረ ኢትዮጵያ ኃይሎችን በሁለገብ ትግል እናቸንፍ። ድል ለኢትዮጵያና ኢትዮጵያዊነት።
አገርን ለማዳን ታሪክን አለመቀማት። የሙሶሎኒ ወራሪ ጦር ወደ ኢትዮጵያ ሊመጣ ሲያቆበቁብ በቅድሚያ የነዛው የሐሰት ወሬ ኢትዮጵያን እንደ አረመኔና አህዛብ አገር የሚያቀርብ ነበር። የካቶሊኩ ጳጳስ ራሱ አጥምቋቸው አሰልጥኗቸው ብሎ ወራሪዎቹን ሲልክ ቫቲካን ወይም የካቶሊኮቹ ዋና ጳጳሶች እስካሁን የኢትዮጵያን ሕዝብ ይቅርታ መጠየቅ አሻፈረኝ ብለዋል። በነገራችን ላይ አያሌ ፈረንጆች ደግሞ የኢትዮጵያ አርበኞች በጋሻና ጦር በመውዜርና እከደከ ታያንክ አይሮፕላን ሊገጥሙ መነሳታቸው ላይ ተሳልቀዋል። አገርን ሊገነጥሉ ወይም ሊጎዱ የሚነሱት ኃይሎች ሁሉ በቅድሚያ የአገርን ታሪክ መበረዝና መደለስ ሁሌም የሚከተሉት መንገድ ነው። ጣሊያን በአማራው ህዝብ ላይ ሌሎችን ለማነሳሳትና ራሱን ነጻ አውጪ ለማስ መስተድ እንደጣረው ሁሉ ወያኔም በአማራው ህዝብ ላይ ሰፊ የጥላቻ ዘመቻ አስከሶ ራሱን የጭቁኖች አፈቀላጤ አስመስሎ ለማቅረብ ያደረገውን ጥረት መጥቀሱም ይበቃል። አገር ግንጠላ የተነሱት ሁሉ ኢትዮጵያ ራሷን ይክዳሉ። ሻቢያ ቀኝ ገዢ አድርጎ ሲያቀርባትና በቅርቡም አስመራ የመሸገው አምባገነን እንዳለው ደግሞ አገር ሆና ስትቆም 100 ሳይሆን ከዚያ ያነሰ ጊዜ ያስቆጠረችም ነው ሲል ተደምጧል። ይህን የቅኝ ግዛትነት ልቦለድ ኢሳያስን ተቃወም የሚሉትና በወያኔ የሚረዱት ጸረ ሻቢያ ኃይሎችም የሚያናፈሱት መሆኑም መረታት የለበትም። ኦነግም ድርቅ ብሎ የባዕድ አገር ሰው ነው ኦሮሞ ሁሉ ወዘተ በሚል በምኒልክ ጊዜን ታሪክ ከዚያ ዘመን ተጨባጭ ሁኔታ ነጥሎ በግፍ ደረሰብንን አጅቦ የሚያቀርበውም በአብላጫው የፈጠራ ወሬና አቋም መሆኑ የሚታወቅ ነው። ኦሮሞ ህዝብ ኢትዮጵያዊ ካልሆነ ማን ሌላ ሊሆን እንደሚችል ግልጽ አይደለም። አማራውም ላይ የሚሰራጨው ውግዘትና ክስም ዛሬን ሊመለከት የማይችል መሆኑም የሚታወቅ ነው። ሁሉም የግንጠላ አራጋቢዎች ኢትዮጵያን በስሟ እንኳን ሊጠሯት ይቀፋቸዋል። ራሳቸውን ኢትዮጵያዊ የማይሉ ከመሆናቸው በላይ መጀመሪያ ኢትዮጵያዊነትን እንደራደርበት ያለውንና በህዝብ ፍጅት ወንጀል ሊከሰስ የሚገባው ሌንጮ ዮሐንስ ለታን ያስታውሷል። የኢትዮጵያ ስም የአማራ ስም በሚል ስማቸውን ሳይቀር የቀየሩትን የግንጠላ መሪዎችም ማንሳትም ይገባል። ስምን መቀየር ሳይሆን አስተሳሰብን መቀየር የተባለባቸውን ለማለት ነው። በደርግ ስልጣን ዘመን እነ እንድሪያስ እሸቴ በኒውዮርክ ከተማ ያቋቋሙት የአፍሪካ ቀንድ የሚል ተቋም ነበር። ደርግንና ኢህአፓን የሚቀጠቅጥ ጥናትና ውግዘት አቅራቢ ምሁራን በብዛት ከወያኔ ሻቢያ ወይም ከግንጠላ አቀንቃኞች ጎራ የወጡ ነበሩ። ለወያኔ ግብ ድልዳል ሰርተዋል። አገር ወዳዶችን በየአመቱ እያጠቁ ለሰሜን ገንጣዎች ረድተዋል። ትኩረታችን በጸያፉ ሚናቸው ሳይሆን ኢትዮጵያ በማለት ፈንታ የአፍሪካ ቀንድ በማለታቸው ላይ ነው። ኢትዮጵያ የሚሉትን ስም የማይፈልጉትን ጠባቦች ለማቀፍና ለማስደሰት ማለት ነው። ዛሬም በኢትዮጵያ ፈንታ አቢሲኒያ፣ በኢትዮጵያ ፈንታ ደቡብ ምስራቅ አፍሪካ፣ በኢትዮጵያ ፈንታ የአፍሪካ ቀንድ ብለው ስብስባቸውንም ምግብ ቤታቸውንም የሚጠሩ በርክተዋል። ኢትዮጵያን በስሟ ላለማንሳት ነው። ወያኔ በቋንቋም ሆነ በሁሉም መስክ ኢትዮጵያንና የህዝቧን የጋራ ተቋም ሊያጠፋ ሊያስረሳ እየጣረ እንዳለው ማለት ነው። ባዕዳን በመጽሐፍ ቅዱስ ውስጥ ኢትዮጵያ የተሰቀተችበትን ሊቀይሩ እንደሞከሩት ማለት ነው። የእንግሊዝ ዘራፊዎች የኢትዮጵያን ቅርስ እንዳይመልሱ የኢትዮጵያ ሳይሆን የኑቢያ ነው እንደሚሉት ነው። ወያኔ የኢትዮጵያን ቅርስ የትግራይ ነው ብሎ አሰባስቦ ወደ መቀሌ እንዳጓጓዘው ነው። የኢትዮጵያን ሰንደቅ ዓላማ ላይ አልባሌ ነገር ለጥፎ ታሪክን ሊያበላሽ እንደሚጥረው ነው። በአረንጓዴ ቢጫ ቀይ ሰንደቅ ላይ የሆነውን ምስል የሚለጥፉ ሁሉ ጸረ ሰንደቅ ዓላማ ሆነው ቆይተዋል። ታሪካቸውን በሚገባ ማጤን ያቃታቸው በክቡር ሰንደቅ ዓላማ ላይ መስቀልም አንበሳም ወዘተም ሲለጥፉ ስህተት መሆኑ ከተነገረ ጊዜ አልፏል። ኢትዮጵያ ባለታሪክ አገር ናት። ማንም ሊክድ ቢሞክርም የሚሳካና የሚሆን አይደለም። ቡከኖችና የታሪክ ላጲሶች ስሟን ሊሸፋፍኑ ስለሞከሩ ህልውና አይተንም። ሆኖም ጠባቂ ከሌለ አገርም ሊሰረቅ መቻሉን በታሪክ ያየነው ነው። ኢትዮጵያ ወደብ አልባ የሆነችው ለም መሬቷን፣ ደም የፈሰሰበት መሬቷን የተቀማችው ጠባቂ ተከላካይ በማጣቷ ነው። ይህን ሀቅ መገንዘብ ለአገር አድኖ ትግል ወሳኝ ጉዳይ ነው። ኢትዮጵያ በአፍሪካ ቀንድ ብትገኝም አፍሪካ ቀንድ አይደለም መጠሪያዋ። ይህ ስያሜና አቢሲኒያ የሚል የሚለጥፉባት ገና ከዚሁ ስያሜያቸው የኢትዮጵያ ህልውናና ታሪክ ተጻራሪ መሆናቸውን መረዳት እንችላለን። ማን ነው ኢትዮጵያ ማለት ኢትዮጵያዊ መባል የሚፈራው የሚጠላው? መልሱ ግልጽ ነው። አገር ወዳድነን የሚሉ ክፍሎች ታሪክን መጠበቅ ትተው የተበረዘ ታሪክን ማራገብ የሚቀናቸው መሆኑ እየታየ ያለ ነው። ይህ መታረም መቆም አለበት ብንል ትክክል ነው። የሐሰት ታሪክን ማስተጋባት መቆም አለበት። ደርግም ወያኔም ሲፈስሉት የቆዩትን የውሸት ጥጥ ወደ ሀቅ ጋቢ ማድረስ አይቻልም። ኢህአፓ በተለይ የሐሰት ክሶችና የፈጠራ ታሪኮች ሰለባ ከሆነ ዓመታት አልፈዋልና ታሪክ ተንከባከቡ ሲል መልእክቱ ከንቱ አይደለም። ታሪክን አለመርሳት የትግል መሳሪያ ነው፣ ቅርስ ነው። ኢሳያስ አፈወርቅ በሚገባ የምናውቀውን ታሪክ በርዞ ለኢትዮጵያ ደህንነት ተቆርቋሪ እንደነበረና እንደሆነም መቀበጣጠርን ተያይዞታል። የታሪክ ዝገባ ደግሞ የተለየ ነው። ወያኔን በክፉ ጎዳናው ያጀበውና እስከ አዲስ አበባ ያደረሰው ኢትዮጵያ ከፈልኳት የመቶ ዓመት ቤት ሥራ ሰጥተዋል ብሎ ለፋፊው የግንጸላ ሕገ መንግሥት ማለትም አንቀጽ 39ንና ሕገ ወያኔን በማልቀቅ ዋና ሚና መጫወቱን፣ ምርኮኞች መፍጀቱን፣ ግንጣዮችና የሶማሌ የጦር አበጋዞችና ሽብርተኞችን መርዳቱን ወዘተ ማንም ሊረሳው የሚችል አይደለም። ስለዚህም ነው ወንጀሉን ሳያምን በቅጥፈቱ ብቻ ተደልሎ ሀይ ሀይ ሊባል የማይገባው። ታሪካችንን በቅድሚያ ማስመለስ ማስከበር አለብን። የህልውና ጉዳይ ነው። ከወገን መነጠል ወደም ማጣት ሁሉ ተቀጥላ ነው። ታሪክ ሲታወቅና ሲከበር ለችግሮችም ተገቢውን ምላሽ መስጠት ይቻላልና። ወያኔም ስለ ምስረታውና ዓላማው ኢትዮጵያን ሊያጠፋ ስላደረገው የተረገመ ጉዞ ዛሬ ይዋሻል። ትግራይን ገንጥሎ ነጻ ማድረግ ይል የነበረውንም አላልኩም ነበር ሲልም ተደምጧል። አሁንም እያጠነቀነ ያለው ይህ የትግራይን መገንጠልና ከተቻለም የትግራይ ትግርኝ የቅኝ ገዢ እንግሊዝ ሴራ ከግብ ለማድረስ እያሴረ መሆኑንም ደብቆ ይገኛል። ከልቡ ግን አልወጣም። በግልባጩ ግን ወያኔ ጠላት ያላቸውን ድርጅቶች ይከሳል፣ ይወነጅላል፣ የፈጠራ ታሪክ ፈብርኮ ያሰራጫል። የኢሕአፓ መሪዎችና የቆዩ አባላትን ጸጋዬ ገብረ መድኅን፣ ስጦታው ሁሴን፣ ይስሐቅ ደብረ ጽዮን፣ አማሃ በለጠ፣ ተክላይ በርሄ፣ አዛናውና ደሳለኝ ወዘተ ይህን ረሽኖ አላየውም እንዳለም የሚታወስ ነው። ለዓመታት እርቅና ሰላም ሲባልም እምቢ ብሎ የደረቀ እብሪተኛ ቡድን ነው። ጋዜጠኞችን በሐሰት ከሶ ለእስርና ስደት ዳራጊም ነው። ሕዝብ ተርቦ ባለበት ጠግቧል የሚል፣ ታርዞ ባለበት አለፈለት የሚል፣ በድህነት ተከቦ ሳለ ስለ እድገት የሚቀላመድ ውሸታምና ይሉኝታ አልባ ኃይል ነው። ይህን የመሰለ አረመኔ ጸረ ሕዝብ ቡድን ከ24 ዓመት ተመክሮ በኋላ መደናቆርን መርጦ ለእርቅ መጣት ወይም ከለመደበት አውሬነት ይታቀባል ብሎ መገመት ከስህተት በላይ የሚፈረጅ ነው። ሕዝብን መካድና ለወያኔ ማደርም ነው ተብሎ ሊወገዝ የሚችል ነው። የኢትዮጵያን ህልውናና ታሪክ እየተፈታተኑ ያሉት ገንጣዮችና ወያኔ ናቸው። ነጻ ኢትዮጵያን የሚጠሉ ሁሉ የዚህ እኩይ ዘመቻ ጋሻ ጃግሬ ናቸው። የሀገራችንን አኩሪ ታሪክ ሊሰርዙት ተነስተዋል። ኢትዮጵያ ስሟ እንዳይጠራ ይጥራሉ። በአገር ቤት የተቋሞችና የንግድ ቦታዎች ስያሜ የባዕድ መሆኑን ይፈልጋሉ፣ ያበረታታሉ። በአማርኛ ቋንቋ ላይ የሚደረገው ጥቃትን ይመለከቷል። ያልነበረ ታሪክ ፈጥረውና የጥላቻ ማራገቢያ ሐውልት ሳይቀር አቁመው ሕዝቡን ያናክሳሉ። የኢትዮጵያ ሕዝብ በአንድነት ኑሮ ወራሪዎችን ታግሎ የአገሩን ነጻነት አስከብሮ መቆየቱን ማመን ለጥፋት ግባቸው ስለማይበጃቸው ይክዱታል። ኢትዮጵያና አማራን ተወራራሽ አድርገው መቼም ቢሆን መች ኢትዮጵያዊ ሆነው እንደማያውቁ ይለፈፋሉ። ታሪክን በመካድና የወያኔና ሻዕቢያን ሐሰት ሐቅም ብሎ ለማስተጋባት አያሌ መጻሕፍት መታተማቸውን ያየነው ነው። ታሪኩን የረሳ ስህተቱን ይደግማል ነውና ጥንቃቄ ይደረግ መባሉ ተገቢ ነው። ታሪክ ከታወቀ የነገንም አቅጣጫን ይዘት ማወቅና ከንቱ ልፋት ጉዞን ማስወገድም ይቻላል ማለት ነው። በታሪካችን ለምሳሌ የአሜሪካ ሚና በአብዛኛው አሉታዊ ሆኖ ታይቷል። ይህን ታሪክ መገንዘብ ያቃታቸው ግን አሜሪካ ከኢትዮጵያ ሕዝብ ጎን ስትቆም ይታያቸውና አሁንም የዋሽንግተንና ባዕዳንን መማጸን መፍትሄ መስሎ ይታያቸዋል። ከንቱ ልፋት፣ ስህተት፣ ታሪክን መርሳት። ትግላችን ይሰምር ዘንድ ታሪካችንን ከቀማኞቹ መልሰን ማስከበር አለብን። ትውልድ ያደረገውን ገርል አዲሱ ማወቅና ማደስም አለበት። የጥላቻ ታሪክ፣ የፍርሃትና ክህደት ታሪክ ለትውልድ ከተላለፈ አገር ትጠፋለች ቢባል ስህተት አይሆንም። በሕዝብ መካከል ጥላቻና ቅራኔን ማስወገድ የሚቻለው የጋራ ታሪክን ሚዛን ሰጥቶ በማሳወቅና በማክበር ነው። ታሪካችንን ስናስከብርና ለሐቅ ስንቆም አገር ማዳን ትግላችን ይቃናል።
ያጣን ስምነው የሌለው አምናው ካልተሻለን ባይነገስ ምነው ለዙፋኑ ነወይ ተራራ ይዋጠት ነው በከለን ሽሮነ የሚያዋትደን ማነው
ጣላቱን አለማወቅ ጉዳቱ ከፍተኛ ነው። ጣላቱን ወቅ ራስክን ወቅና መጥጦርነት ብትል አቸናፊ ትሆናለህ ሲል የቻይናው የጦርነት ስም መጽሐፍ አቅራቢ ሱንዙ ከዛሬ መቶዎች ዓመታት በፊት የጻፈው ዛሬም ወቅታዊና ሐቅ ሆኖ ይገኛል። ራስን ማወቅ ድክመትና ጥንካሬን መገንዘብ አቅምን መመዘን መመጠን አስፈላጊና ቀዳሚ ሊሆን የሚገባው ነው። ከዚህ ቀጥሎና ተያይዞ ግን ጣላቱን ማወቅ ደግሞ ወሳኝና ቁልፍ ጉዳይ ነው። የጣላቱን ማንነትና አቅም ችሎታ ያላወቀ መዋጋትን ማሸነፍም የሚሳነው ይሆናል። ይህን ካልን በኋላ ደግሞ ወደ ራሳችን ተመክሮ ስንመለስ ወያኔ እስከዛሬ በላያችን ላይ ይወዘፍና ሊቀልድብን ይቻለው ማንነቱን ማወቅ መረዳት አጥተን ሰለባው ተሞኝው ስለሆነ ነው። አወቅን ብንልም ሀቅ ባለመሆኑ እነሆ ዛሬም ራሳቸውን ተቃዋሚ ይበለው ሲሰይሙ የማይጠፋቸው ከወያኔ ያከበሩት መስሏቸው ለመለማመት ህወሓት ኢህአዴግ ይሉታል አሊያም የኢህአዴግ መንግስት ብለው ያቆላመጡታል። እንደራደር አብረነው ተቀምጠን ስለ ሽግግር መንግስት እንወያየው ካልሆነም የስደት መንግስት አቋቁመን እንገኝ የሚሉ ገና ፈነው አልጠፉም። እነዚህ አይነቶቹ ጥረቶች ሁሉ የወያኔ ምላሽ ወግዱ ተፎካካሪ መሆኑን ሲረጋገጥ 24 ዓመታት ቢያልፍም አሁንም ቢሆን የተፋባቸውን ሲለምኑ ጎንበስ ጎንበስ የሚሉ አሉ። ከንቱና ህዝብን አደናጋሪ ልፋት ወያኔ ማን ነው? ህዝብን የሚጠላ ኢትዮጵያን የሚጠላና ሊያጠፋ የተመሰረተ ድርጅት ነው። መስራቹ ሻዕቢያ ነው። ሻዕቢያ ደግሞ የለየለት ጸረ ኢትዮጵያ ኃይል ነው። ይህን ሊስቱ ወይ ሊሸፍኑ የሚጥሩ ደግሞ ወደዱን ጠሉም የኢትዮጵያ ጸሮች ድጋፍ ተቺዎች ናቸው። መለስ ተባለ ስባት ገና ሲሰባሰቡና ሲመሰረቱ ያንቀሳቀሳቸው ጥላቻ ጸረ አማራነት ጸረ ኢትዮጵያዊነት ነው። ተአምር መስቶ ወያኔ ለኢትዮጵያ የሚያስብ የሚጨነቅ ኃይል ሊሆን አይችልም አይሆንም። ለማንኛውም ግን ወያኔና አሰራሩን ማወቅ በጣም አስፈላጊ ነው። ተቃዋሚ የሚባሉት ኃይሎች የወያኔ ማንነትና አሰራሩን በተመለከተ የሚያውቁት ውሱን በመሆኑ ወያኔ ሁሉም ባይሆን ባብላጫው ያታልላቸውና ሊጎዳቸው ይችላል። እነሱ ይነገር ከተባለ የወያኔ ዘዴዎች ይህን ያህል የተራቀቁ አይደሉም። ይሉንታና ለከት ጭራሽ የለውምና ጨካኝና አረመኔ ፋሽስታዊም ነውና ለግፉ ገደብ የለውም። እስካሁንም የጥፋት ጎዳናው የተቀመው ስለሚመስለውና ስለተቀመው መንገድ አይቀየርም። ይህንን ጠንቅቆ ማወቅ መገንዘብ ከወያኔ ጋር መግባባትና መደራደር የሚልም ቅዠት ጎጂ መሆኑን ከወዲሁ መገንዘብ አስፈላጊ ነው ማለት ነው። ይህ ግንዛቤ ጸንቶ ከተገኘ ወያኔ በየጊዜው ብቅ በሚያደርጋቸው ማደናገሪያዎች መደናቀፉ ይቀራል። የወያኔ ዋና ግብ በፍጹም ስልጣን መቆየት ነው። ይህንንም በዘረኝነት አጅቦ ሊጓዝ ይፈልጋልና በቁልፍ ቦታዎች ሁሉ በስፋት ትግሬዎችን አስቀምጧል። የአገሪቷን የፖለቲካና የኢኮኖሚ ህይወት እንቅስቃሴ በቁጥጥሩ ካስገባ ወዲህ ያለው ተጓዳኝ ተልእኮ ህዝብን መከፋፈል ነው። ይህንንም በስልትና በትኩረት ተያይዞት ባለመው ደረጃ ባይሆንም ህዝብን እርስ በርሱ አጋጭቶና ከፋፍሎ ሁሉንም አዳክሞ መቀጠል ችሏል ማለት ተገቢ ነው። ወደ ስልጣን ሲመጣ ሽግግር በሚልና ኢትዮጵያዊ ኃይሎችን ባገለለ ሂደት ጠባቦችንና የስልጣን ጠመኞችን አስገብቶ ለራሱ ህጋዊነትን ሊሰጥ ጥሯል። የኤርትራን መገንጠል አረጋግጦና ደግፎ ከሻዕቢያም ድጋፍ አስፈዋል። ዋና ጠላት ባለው በአማራ ህዝብና በድርጅት ደረጃ በኢሃፓ ላይ ሰፊ ዘመቻ ከፍቶ እስካሁንም ቀጥሎበታል። የኢሃፓ አመራር አባላትንም በህገወጥነት ደረጃ ገሏል። በአማራው ላይም በድርጅትም በህዝብም ደረጃ አፈናን አስፋፍቶ ጠባቦችንም እንዲያጅቡት ጋብዞ ውጤት አግኝቷል። ተቃዋሚ ኃይሎችን ሰርጎ በመግባት ብቻ ሳይሆን ራሱ ተለጣፊዎችን በይፋን ቅጥረኞችን በስውር መስርቶ ተንቀሳቅሷል። ቅጥረኞቹ አመኔታን ያገኙ ዘንድ ባሉታዊም እየዘመተባቸውና እያሰራቸው ህዝብን በሰፊው አደናግሯል። የወያኔን ዋና ሎሌ እንዲተቹ የፈቀደላቸውን ቅጥረኞቹን ማንዴላ እያሉ እንደነበሩ እናስታውሳለን። ነፃ ጋዜጠኞችን አፍኖ በቦታቸው ነፃ ነን የሚሉና በለወሳስም እንዲተቹት የፈቀደላቸውን አክቷል። አንዳንዶቹ ያሰማራቸው ቡድኖች ዋና ትኩረታቸው ተቃዋሚን ማጥቃት ሆኖ ሚናቸውን የጡት አባታቸው ማን እንደሆነ ማጋለጥ ተገደዋል። ያፓን በተቻለው መንገድ ሁሉ መከፋፈልና ማዳከም የሚል መርሃ ግብር ይዞ የሚንቀሳቀስ ቡድን ከወያኔ የራስኩ ነኝ ቢል ማንም የሚያምነው አይሆንም። ሌሎች ደግሞ በትግል ስም የትግል ደንቃራ ሆነው በተለይም በሁሉም መስክ ወጣቱን ከተጨባጭ ትግል እንዲያርቁ ስራ ተሰጥቷቸው ገንዘብ ፈሶላቸው በመወራጨት ላይ ናቸው። የወያኔን አሰራርና ተንኮል ጠንቅቆ ማወቅ ካልቀደመ የወያኔ ሰለባ መሆን የማይቀር ነው። ጸረ ወያኔ ነኝ ያለ ሁሉ እውን ነው ማለት አይደለም። የአንድ ትልቅ ተቃዋሚ ድርጅት መሪ ለምሳሌ በወር በወር ወያኔ ደሞዝ ይከፍላቸው ነበር። ተቃዋሚ ነን ብለው በወሳኝ ወቅት ድርጅቶችን ማጅራት መጥተው ወያኔን የተቀላቀሉትንም እናውቃቸዋለን። ወያኔ በማስፈራራት በመደለል ወዘተ በስሩ የሚያሰልፋቸው ጥቂቶች አይደሉም። ውድቀቱ የማይቀር ነውና ምን ያህል ህዝብን ሊቆጣጠርና ሊያፈን ቢጥር ሰላይና ጦር ቢያበዛ በድርግም ሆነ በባዕድ አገሮች የኢራን ሻ፣ የግብፅ ሙባረክ፣ የኮንጎ መቡቱ ወዘተ በየተራ ተንኮታኩተዋል። ይህን ማወቅና በሐቅነቱን ማመን አስፈላጊ ነው። ወያኔን ይህን ያጣው አይደለም። ለዚህም ነው የአገሪቷን ገንዘብ እየዘረፈ ወደ ውጭ የሚያጓጉዘው። ዛሬ ለወያኔ ዋና ደጋፊና ፈቀላጢ የሆነው ያሉት ነገ ቁርጥ ቀን ሲመጣ ከሰጣሚ ጀልባ ዘለው እንደሚወጡ አይጦች ጥለውትና አውግዘውት እንደሚሄዱ የሚታወቅ ነው። ወያኔን በዘረኛ አገዛዙና በግፉ አጅበው መንግስታችን ነው ብለው የሚቆሙት ያቺ ቁርጥ ቀን ስትመጣ በሁላቸው ላይ ያልገመቱት እሳተ ገሞራ እንደሚመጣባቸው ከወዲሁ መገንዘብ ሲገባቸው እስካሁን ግን የተረዱት አይመስልም። የወያኔ አንዱ ስልት የትግራይ ህዝብ ተቀሪ ኢትዮጵያዊ መነጠል ነውና ከሞላ ጎደል ሰርቶለታልና ነገ ለትግራይ ተወላጆች የጥፋት ዘመንን ይዞ እንዳይመጣ ያሰጋል። በግልባጩ ግን ወያኔ ሲወድቅ እናልቃለን ወይም አገር ለገንጣዮች ትመቻለች በሚል ወያኔ ዋናው ከፋፋይና አገር አጥቂ መሆኑን በመርሳት የወያኔ ስልጣን እንዲቀጥል መሻት ከባድ ስህተት ነው። ወያኔ ሲመሰረት ራሱን በሐሰት ታሪክ ጠልሎ ነውና ውሸት የቤቱ ልጅ ነው። ቅጥፈቱን ዜጎችንም ባዕዳንንም ያታልላል። ስለዚህም አይንን ሳያሽ መዋሸት ልምዱ ሆኗል ማለት ይቻላል። በመሆኑም የወያኔን ቅጥፈት እንደ ሀቅ አለመውሰድ
ሊለመድ የሚገባው ነው። ወያኔ በጠራት ድርጅቶችና ህዝብ ላይ የሚነዛው የሐሰት ወሬ አለማዳመጥና ለመቀበል የግድ ነው ማለት ነው። ወያኔ ጠላት ብሎ የሚጮህበት ሁሌም የወያኔ ጠላት ነው ማለትም አይቻልም። ወያኔ አገርን ለመጥቀም ይህን ሰራው ይህን ፈጸም ከሚለው ከሞላ ጎደል ሐሰት መሆኑን መቼም መዘንጋት አይገባም። ጠላትህን እወቅ፣ ራስህንም እወቅ። የህዝብ ጎራ አሰስ ገሰሱን፣ ቀጥረኛ ሰላዩን፣ ትምክህተኛና ጎጠኛውን፣ በተለይም ፈሪና ወኔቢሱን ከርሳደሩን አቅፎ ሊታገል ቢጥር ተንገዳግዶ መውደቁ የማይቀር ነው። ይህም የህዝብን ትግል ምን ያህል እንደሚጎዳ ስናይ ዓመታት አልፈዋል። የአረመኔው መንግስቱ የጥቁር አንበሳ ጦር በጋሞ ጎፋ መጣ ሲባል ኮሎኔል ጎሹ የተባለው ጉደኛ በገፈርሳ ደፈጣ አደረግኩ ሲል አንድ ድረገጽ ጎንደር ተያዘች፣ ነፃ ወጣች በጸረ ወያኔዎች ሲልና መሰል የቀቢጸ ተስፋ ውሸቶችን ሲገመግቡን የቆዩትን አንረሳም። ወያኔም መሰል ስርጭቶችን ያጅብና መለስ ብሎ ተቃዋሚውንም መሳለቂያ ሲያደርግም ቆይቷል። የትግል ወሬ ጠግበናል፣ የትግልን ፍሬ ማየት ግን አቅቶናል ብንል የተሳሳተ አይሆንም። የህዝብ ትግል ወደፊት እንዳይገሰግስ ታጋይ ኃይሎችን እየከፈሉና እያጠርቁ ለወያኔ የሚጠቅሙት ደግሞ ተጠያቂነታቸው በወንጀለኛነት ደረጃ መሆኑ የሚካድ አይደለም። ወያኔን እንወቀው፣ እንናቀው፣ ግን እንጠንቀቅ፣ አንሞኝለት። በራችንን ከፍተን ለሰርጎ ገቦቹ አንመች። ለወያኔ የሚያገለግሉትን ህዝባዊ ብለን አንቀፋቸው። ሁሉም የወያኔ ቅጥረኞች ይጋለጡ። የሰማ ይስማ፣ ያልሰማ ይግማማ። ምከረው ምከረው እምቢ ሲል መከራ ይምከረው ይላሉ ወላጆቻችን። የሰው ከርፋፋ ቢሰድቡት አይሰማ ሆኖባቸውም ቢመከሩ ቢወቀሱ ቢተቹ ቢጠለጠሉ ጆሮአቸውን አንጥፈውበት ተኝተው እያንኳረፉ አንሰማም አልነቃም ያሉ ምሁር ተብዬ ቀፎች ከፈሉብን ዓመታት አልፈዋል። ስንቱን ክቡር ምሁርና አገር ወዳድ የጠራው አፋችን ዛሬ ከባህር ወጣን ባዮችን ቆርጦ ቀጥል ዳኛቸውን አብዮችን መጥቀስ ተገደናለን። የወሬ ቋቶች የሐቅና እውቀት ጎተራዎችን ተክተው በቋንቋችን ላይ ጥራዝነት ተግድያ የሚፈጽሙት በህዝባችን ላይ ፍጅት ከሚፈጽሙት ጋር ተዋህደው ይገኛሉ። አልሰማ ብለው እየተግማሙ ናቸው። መጥኔ ይላል የአገራችን ሰው። ሐቅ እያደረ እንደ ንጋት ይበራል ይባላል። ለመጠበቅ ጊዜና እድሉን ከሰጠን ማለት ነው። ሁናቴን ለመገምገምና ይዘቱን ለመለካት በጣምም ከባድ አይደለም። ትምህርት ቀመስ ለሆነው ሁሉ ሚዛን ክብር መስጠቱ ተለምዶ እንጂ ከደርግ ጊዜ ጀምሮ ምሁርና መሀይምነት ተወራራሽ ሆነዋል። የምሁር ምሳሌዎች የተባሉትን ማፈሪያዎች ማየቱ ይበቃል። በመሰረቱ ግን የነገሮችና ሁኔታዎችን ይዘት ስንመረምር መነሻ መድረሻችን መሆን ያለበት እርምጃውና አቋሙ ለማን ይጠቅማል የሚለው መሆን አለበት። ጠቀሜታው ለወያኔ ነው? ለኮሎኔሉ? ለኢትዮጵያና ለህዝቧ? ለማን? ስሜትን በጭፍን ጋልቦ ፈረስና ጉዞንም እንዲሁ መጋለብ አያዋጣም። ዋና ዋና የሀገራችን ክስተቶችን በተመለከተ ይህ ቢደረግ ያ ማን ነው ተቀዳሚ ተጠቃሚ ብሎ መመርመርና ድምዳሜ ለመድረስ መጣር አስፈላጊ ነው።
ያባይ ግድብ እውን ይሆናል ህዝብም ይመገባል መሰረተ ቢስ መፈክር ነው ካባይ ውሃ አንዲት ፐርሜልም ኢትዮጵያ ለእርሻ እንደማታውል ስምምነት ከደረሱ ቆይተዋል የመብራት ኃይሉ ቢሸጥ ገንዘቡ ለማን ነው ገብ የሚሆነው ለኮሎኔሉ ወይስ ለህዝባዊ መንግስት ከስሜታዊ ጫጫታ ባሻገር ጥጥር ያለውን ሀቅ ማየት መመርመር የግድ ይሆናል ደንፈሶ የተገኘውን ድል ሰርዞ መሬት ሲለቀቅ ጥቅሙስ ለማን ነው በወሎስ ሚሊሻው ተጋልጦ ለወያኔ ጥቃት ሲዳረግ ማን ተጠቀመ ከአስር አለቃ ባጫ ደበሌ ባልተናነሰ የጦር ሜዳ ውሎን እቅድን ይዘት ሊያስረዱ የሚጥሩትና ፈርጣጩን ኮሎኔል አዋቂ ብለው ሊሸጡልን የሚዋደቁትን ሩብ ጆሮ ልንሰጣቸው ይገባል ወይስ ወግዱን በከባዱ ልናከናንባቸው ሐቅን ታሪክን እየረሳን በጨፍን እስከተነዳን ድረስ አገርን ልናጣ ብንችል አያስገርምም ታሪካዊ ክህደትን የፈጸመውን ኢህዴን አዴፓ ወዘተ ወደ ታሪክ ትቢያ ከመጣል ፈንታ አሁንም ወዳጅ አገር ወዳድ ብለን ልናጥፍ ከተሸወድ ድረስ አገርን ቅንጣትም ልናድል የምንችል አይሆንም ከዘመኑ ጥራዝነት ጠቆች ጋር ሆነን ቀወጠው አስደመመው ስንል መሳቂያ ሆነን ኢትዮጵያን ለዘረኞች ሰለባ እናደርጋለን ለኢትዮጵያ በጽናት የታገለውና ከፍተኛ መስዋዕትነትን የከፈለውን ኢህአፓን ስንተች ስናወግዝና አስመሳይ አገር ወዳዶች ዙሪያ ስንጨፍር ውጤታችን አገር አጥፊ እንጂ ሌላ ምንም ሊሆን አይችልም ጆሮ ያለው ይስማ መደጋገሙ ይሰለቻል አገር የሁላችን ናት እንጂ የተወሰኑ ልዩ ግዴታ የላቸውም ኢትዮጵያ ደግሞ ደሙን ያፈሰሰላትን ኢህአፓን ነጥላ የምትወቅሰው ነጥብና ጉዳይ ሊኖራት አይችልም ኢትዮጵያ የሞቱላትን ዘንግታ ከገደሏት ጋር ትሰለፋለች የሚለውን ለመቀበልም ይከብደናል የኮሎኔሉን በግልጽ የተጨበረበረ የምርጫ ሂደት ደግፈው በየኤምባሲው ሲጨፍሩና አስረሽ ምችው ሲሉ የነበሩ ወገኖችን አይተናል። የተጃጃሉ እንዳሉ የምናውቀው ነው። ሌሎች ደግሞ ወያኔዎችን ተክተው ተጠቃሚ ሊሆኑ የቋመጡ ናቸው። በግድቡም ጉዳይ እንዲሁ ግድቡ ከተጠናቀቀ ለህዝብ ይጠቅማል በሚል ግምት ድጋፍ ሊሰጡ የተነሱም አሉ። ግድቡ ሲጀመር መምጣቱ ለማይቀረው ጥቃት ምን ያህል ለመከላከል ዝግጁነት አለ የሚለውን ምላሽ ሊሰጡም ዝግጁ አይደሉም። ሀቅ ያዘለችውን ውስብስብና ችግር ስናነሳ ሰምቶ ከመዘጋጀት ይልቅ በተለመደው ልፈፋ ግብጽን ደገፉ ሊሉ ይተጅላሉ። ኤምባሲዎች ደግሞ የግድቡን ስራ ለማደናቀፍ ብዙ ገንዘብ ለተከፈለው ቡድን ድጋፍ ሰጪ የሆኑት መሆናቸውን ስናይ እንደ አንዳንዶቹ ያልታደለች አገር ማለቱ ይደቀነብናል። ሀቅን ፈርቶ የስሜትን ፈረስ መጋለቡ መጨረሻው ወደ ሽንፈት ገደል መውደቅ ብቻ ነው። ጆሮ ያለው ይስማ። ወቅታዊ ጥሪ ለወያኔ አባላትና ለተለጣፊ ድርጅቶች የጨው ክምር ሲናድ ሞኝ ይስቃል ተብሏል። የወያኔ አገዛዝ የመጨረሻው ምዕራፍ ሊነበብ ተጀምሯል። የአገዛዞች መጨረሻን ማየት ለሚችሉት ወለል ብሎ የሚታይ ነው። ወያኔ አባላት እየመጣ ያለውን ጎርፍ ማወቅ መረዳት ያቅታቸውና መደበቅም አይችሉም። ውድቀታቸው ከነመዘዙ ተጠናክሮ ይመጣባቸዋል። ወያኔ ወደ ውድቀቱ እያመራ ነውና በእልቂት ደረጃ ህዝብ እንዳያጠፋ ከወዲሁ ጥረት ማድረግ የግድ ሆኖ ይገኛል።
አንዳንዶች የለመደባቸው አንጃዎችና ተንበርካኪዎች ወያኔ ከወደቀ ኢትዮጵያ ትወድማለች ሰበካን ወያኔን በማጀብ እያሰሙ ናቸው። በረከት ስሞን ያሰማራቸው ታሪክ ጸሐፊ ነን ሊሉ የሚቃጡም ውድቆች ይህንኑ እያሰራጩ ናቸው። ወያኔ ከወደቀ ኢትዮጵያ ወደቀች ወት የወያኔ ነው። ኢትዮጵያ የወያኔን ውድቀት አታጅብም። ይህን ለማረጋገጥ የወያኔ አባላት ነን የሚሉ ከዚህ ከይሲ ድርጅት መለየታቸው አስፈላጊ ነው። የታጋዩ ጎራ ሁሉም የወያኔ ድርጅት አባል ጠላት ነው ብሎ አይወስድም። በወያኔ የተነሳም የትግራይን ህዝብ በሞላ ጠላት ብሎ አይፈርጅም። ይህን ከባድ ስህተት አውቀው የሚፈጽሙ በአብዛኛው ከወያኔ ራሱ ጋር ንክኪ አላቸው የሚባለውንም አይታመንም ብሎ ማስወገዱ ተገቢ ላይሆን ይችላል። የወያኔ አባላት ሁሉ የወያኔን አስከፊ ፖለቲካ ይደግፋሉ አንልምና የአገር ስሜት ያላችሁ ሁሉ ራሳችሁን ከዘረኞቹ እንድታርቁ ጥሪ እናደርጋለን። ወያኔ ዘረኛ ኢዲሞክራሲያዊ ቡድን ነው። የትግራይ ህዝብ ቆም ያለው የሚለውም ሐሰት ሲሆን አገዛዙ እየተጠቀመ ያለው ወያኔንና ተከታዮቹን ብቻ ነው። ለጸረ ወያኔ ጥላቻ የተነሳ መዘዙ ከኑግ የተገኘ ሰሪ አብረህ ተወቀት እንዳይሆን ከዛሬው ሰልፍ ማስተካከል የግድ ይሆናል። ዜጎች ሁሉም የትግራይ ተወላጅ ወይም የወያኔ ድርጅት አባል ያው ወያኔ ነው፣ ጸረ ህዝብ ነው፣ ጸረ ኢትዮጵያ ነው በሚል ድምዳሜ እንዳይነሱ ከተፈለገ የለም እኛ ኢትዮጵያዊ ነን ወያኔ አይደለንም ብሎ መገኘትን ማሳየት ይጠይቃል። ለወያኔ ድርጅት አባላትና ደጋፊዎች ያለን ጥሪ ራሳችሁን ከዚህ ከተረገመ ቡድን አርቁ የሚል ነው። ይህን ጥሪ አልሰማ ብለው ከወያኔ ጋር እንተቃቀፍ እንደራደር የሚሉት ግን ምንኛ ቢክዱትም ወያኔዎች ናቸው። ወደዱም ጠሉም ሚናቸው አፍቅሮ ወያኔን ያንጸባርቃልና መጨረሻቸውም ከቶም አያምርም። አሁንም ጊዜ አለ። ለወያኔ ተለጣፊ ሆነው የቆዩትም ቢሆኑ ይህ አገዛዝ ጸረ ህዝብና ጸረ ኢትዮጵያ መሆኑን ለማወቅ ሰፊ እድል አግኝተዋልና ሸርተት ሊሉ ሊከዱት ይገባል። እየሰጠመ ያለ መርከብ ላይ ሙጭጭ ብሎ መቆየቱ ተቃሚ አይደለም፣ የውድቀት ተካፋይ ያደርጋል። ወያኔ በህዝብ አመፅ ሲወድቅ ሊከተል የሚችለው የሂሳብ ማወራረድ የከፋ ሊሆን ስለሚችልም ወያኔን በጥፋት አገዛዙ እያጀቡት ያሉት ክፍሎች በጊዜ ቢረዱትና የህዝብን ጎራ እንዲቀላቀሉ ጥሪ ይቀርብላቸዋል። እነሱን ድጋፍ ካጣ ወያኔ ተነጥሎና እርቃኑን ቆሞ ለውድቀት ይጋለጣል። የህዝብ መከራም ጊዜ ያጥራል። ወያኔ የገባውን ቃል ሁሉ አጥቆና ረግቶ ማንም የዴሞክራሲ ባለቤትና ተጠቃሚ ሆኖ አይገኝም። ፌዴራሊዝም ራስ አስተዳደር የሚባለውም ባዶ ቃል መሆኑ እየታየ ነው። ተጠቃሚው ወያኔና ሽፍሮቹ ብቻ ናቸው። ፍርፋሪው በእርግጥም ፍርፋሪ ነው። በሂደቱ ግን የህዝብን ጥላቻ ማትረፍ አልቀረምና ይህ ሁኔታ ካልታረመ አመፅ ሲፈነዳ ጉዳቱ ከፍተኛ መሆኑ የሚቀር አይደለም። ተለጣፊ የተባሉት የወያኔ ዘረኛ አገዛዝን የሚያጅቡት በጊዜ አቋም ቀይረው ከህዝብ ጎራ መቀላቀላቸው አስፈላጊ ነው። ወያኔ በስልጣን የቆየው በባዕዳን እርዳታዎች በወታደሮችና የአፈና ተቋሞቹ በመተማመን ነው። በመሆኑም የወያኔ አገዛዝ ወታደሮች፣ መኮንኖች፣ ፖሊሶች፣ የጸጥታ ሰራተኞች፣ የልዩ ኃይል አባላት ወዘተ በጅምላ ወያኔ ተብለው የህዝብ ቁጣ ሰለባ እንዳይሆኑ ከወዲሁ ሰልፋቸውን እንዲያስተካክሉ ጥሪ ማቅረቡ ወሳኝ ነው። አገዛዙን መግዳት፣ ከውስጥ ሆኖ መወርወርና በገቢር ከህዝብ ጎን መቆም ይጠበቅባቸዋል። የጦር ኃይል ሚና አገርን ከጠላት ጥቃት መጠበቅ እንጂ ለአንድ አጥቂ ቡድን ታዛዥ ሆኖ ህዝብን መጨፍጨፍ አይደለም። የጦር ኃይሉ ከህዝብ ጎን ሲቆም ለለውጥ የሚደረገው ትግል ውጤታማ ይሆናል። ወያኔ የጦር ኃይሉን በብሔረሰብ ከፋፍሎና በራሱ አባል መኮንኖች ቁጥጥር ስር አስገብቶ ሲጠቀምበት ሲጥርና ሲገለገልበትም ቆይቷል። ይህን ጋሬጣ አሽቀንጥሮ መጣልና በኢትዮጵያዊነት ዙሪያ ተሰብስቦ በስልት ተደራጅቶ አገዛዙን ለመጣል እየተደረገ ላለው ትግል ሰራዊቱ የበኩሉን አስተዋጽኦ እንዲያደርግም የሚጠበቅ ነው። አገዛዙን የጥቃት እቅዶች ማደናቀፍ፣ ለህዝብ እንቅስቃሴውን ማበላሸት፣ አቅሙን ማድቀቅ ያስፈልጋል። በዚህ መስክ የሰራዊቱ ሚና ከፍ ያለ እንደመሆኑ መጠን ከወያኔ ተለይቶ መቆም የሚችለው ክፍል የህዝብን ድጋፍና የባለውለታነት ቦታ ያገኛል። ይህ ሳይሆን ቀርቶ ሰራዊቱ የወያኔ መሳሪያ ሆኖ ከቀጠለ ያመጡ ተጠቂ እንጂ ተጠቃሚ አይሆንም። ወያኔን ከመነጠል አንጻር የህዝብ ሚና ከፍተኛ ነው። ህዝብ የለየላቸው ወያኔዎችን እያረቀ ሌሎችን ግን ሊያቀርብና በቀስቀሳም ሊያሸንፍ መጣር አለበት። በዝምድናና በሁሉም መስክ ቀርቦ ወደ ህዝብ ጎራ እንዲገቡ መቀስቀስ ዋና ስራ መሆን አለበት። የወያኔ ነፍስን መሸጥ ጥፋት መሆኑን እንዲረዱና የኑሮ ግዳጅን ቢጫናቸው ቅሉ ልባቸውን ከህዝብ ጎን እንዲያደርጉ ማስተማር መምከር ተገቢ ይሆናል። የህዝብ የተጠናከረ ቀስቀሳ ብዙዎችን ሊመልስ ሊያስተካክል መቻሉ ደግሞ ደጋግሞ የታየ ነው። የሃይማኖት ተቋሞች በዚህ መስክ ሚናቸው ሰፊ ነው። ሴቶችና ወጣቶች በዚሁ ቅስቀሳ ዘመቻ እንዲካፈሉ ከተደረገ ደግሞ የሚገኘው ውጤት ከፍ ያለ ይሆናል። ዘመድ ቤተሰብ ያለው ሁሉ ይቀሰቀሳል። ሰልፍ አስተካክል፣ ህዝብን ታደግ፣ አገርክን አስቀድም በሚል ይመከራል ማለት ነው። ሰው ከሰው ርቆና ውጭ ሆኖ አይኖርምና ለወያኔ ያደረው ሁሉ መለስ ብሎ አቋሙን የሚመረምርበት እድል ይኖረዋል ማለት ነው። ከህዝብ ጎራ ተደባለቁ በሚል ለወያኔ አባላትና ተከታዮች የሚደረገው ጥሪ ወቅታዊ ነው። አገዛዙን ከውድቀቱ የሚያድነው ማንም ኃይል የለም። በውድቀቱ ሂደትና ሲንኮታኮት ግን የሚደርሰውን ጉዳት መጠን መቀነስ ይቻላል። ተከታዮቹ የነበሩት ከራቁት ከህዝብ ጎን ከቆሙ ውድቀቱ ፈጣን፣ ጉዳቱም ቀላል መሆኑ ግልጽ ነው። ለዚህም ነው ከህዝብ ጎን ቁሙ፣ ወያኔን ራቁት፣ ወያኔን ለመጣል በሚደረገው ትግል ተሳተፉ የሚለው ጥሪ የሚስተጋባው። በየካቲት 66 አብዮት ወታደሮችና መኮንኖች በእንቅስቃሴው መሳተፋቸው አገዛዙ ሊወድቅ ችሏል። መርገም የሆነው ምርጥ መኮንኖች የህዝብን ድል ቀምተው በፍጹም ስልጣን ላይ ቁብ ማለታቸውና ጸረ ህዝብ መሆናቸው ነው። ይህ ሊደገም አይጠበቅም፣ አይታሰብም። የህዝብ አመፅ ይህን እንዳይደገም ደግሞ ተገቢውን ጥንቃቄ ማድረጉ ተገቢ ይሆናል። የለውጥ ባለቤት ህዝብ ነው። ድልም የህዝብ እንጂ የባለ ነፍጦች አይደለም። ወደ ዴሞክራሲያዊ ስርዓት ሽግግሩም ሁሉንም አገር ወዳድ ኃይል ያቀፈ እንጂ በጥቂቶች ውሳኔ የሚፈጸም መሆን የለበትም። ለትግል ጥሪ ሲደረግም ከወያኔ የሚርቁ ኃይሎች ህዝብን ተክተው ራሳቸው በስልጣን እንዲሰየሙ ሳይሆን የህዝባዊ ለውጥ ክንድና አጋር እንዲሆኑ በመፈለግ ነው። የህዝብ እኩልነት የዴሞክራሲ መስፈን ውጤት ነው። ዴሞክራሲ የሚሰፍነውም በወያኔ አገዛዝ ውድቀት ላይ እንጂ እርኩስ ኃይል አቅፎና ደግፎ እንዳልሆነ ያለፉት የመከራ ዓመታት በግልጽ አሳይተውናል። የወያኔን ዘረኛ ስርዓት ለመጣል በጋራ እንነሳ። በወያኔ ላይ ሁሉም ያምፅ።